እጅግ በጣም ተጨቁኖ እጅግ በጣም ባጭሩ የተዘጋጀው ያቶ ዮሐንስ ክፍሌ ዳዲ የህይወት ታሪክ መግለጫ የተዘጋው እግዚአብሔርን ፈለኩት ከመከራዬም ሁሉ አዳነኝ በሚል ከቅዱስ መጽሐፍ በተወሰደ ጥቅስ ነው። ይህ የንጉስ ዳዊት ስንኝ በውስጡ ታላቅ ምስጋናና ሐሴትንም የተሞላ ነው። እናም እጅግ ምሉእና ያሸበረቀውን ያቶ ዮሐንስ ክፍሌን ታሪክ እኔም በዚህ እጅግ አጭር ዝግጅት በሐዘን ሳይሆን በጸጋ ልዘክርላችሁ። ያቶ ዮሐንስ ክፍሌ የመጀመሪያ ልጅ ወይዘሪት ምስራቅ ዮሐንስ በተሸኙበት ስነ ስርዓት ላይ በአካል ለመገኘት በወቅቱ ዓለም አቀፍ ችግር ምክንያት አልተቻላትምና መልእክቷን በድምጿ ቀርጻ እንዲሰማላት ላከች። ካለችው ቁም ነገር ሁሉ ቀንጨብ አደረኩና መነሻ ያደረኩት
በ22 ዓመቴ አንድ ቀን አንድ ጓደኛዬ እንደዚህ ብላ ተናገረች። ምስራቅ፣ ጋሽ ዮሐንስ እኮ በሎተሪ የሚደርስ አባት ነው አለች። ምን ብዬ ሳቅኩኝ፣ ግን ምንም አልመሰለኝም። ወራትና አመታት እያለፉ ሲሄዱ ግን የአባቴን ጸባይ እየተገነዘብኩኝ ስመጣ ጓደኛዬ ያለችው ነገር እየገባኝ መጣ።
ወደ ሜልበርን አውስትራሊያ ደወልኩና ምን ማለትሽ ይሆን አልኳት። ወይዘሪት ምስራቅን ምን ይሆን የገባሽ?
ለኔ እንግዲህ የሎተሪ አባት የሚለው አንደኛ ነገር ከሰው ጋር በጣም አግባብ ነበረው። በተለይ ደግሞ ከኛ ጋር 22 አመት የሆነው ገደማ ጎጆ መውጣት ፈልጌ ነው። ያው እድሜም ደርሷል፣ የራሴን ቤት ተከራይቼ መኖር ፈልጋለሁ ብዬ ወሰንኩኝ እና ነገርኩት ለሱም ለእናቴም። የአንድ አመት ቤት ኪራይ ሴቭ አድርጌ ተከራይቼ ለመውጣት ሬዲ ሆንኩኝ። በኋላ ልከፍል ሲሄድ አሀ አባቴ ለከስ ኦልሬዲ የአንድ አመቱን ከፍሎልኛል። ዳዲ ገንዘብ እኮ አለኝ ለምን እንደሱ አደረግ? ምን ችግር የለም ማበረታቻ ነው። ሶ ዩኖ ብዙ እንደዚህ አይነት ነገር ሳንጠይቀው ማበረታቻ እያለ ለሞራል እያለ በጣም ብዙ ነገር ያደርግልኝ ነበረ። በጣም ደግ ነበረ። ከሱም አልፎ ተርፎ ጓደኞቻችን ራሳቸው በጣም ይወዱት ነበረ። መጥተው ያናግሩታል። ከሱ ጋር ራሳቸው ጓደኛ ይሆናሉ፣ ምክር ይጠይቁታል። እነሱ ራሳቸው ጓደኞቻችን ከሱ ጋር በጣም ይግባቡ ነበረ። ከዛ እድሜ እየገፋ ሲመጣ፣ ልጅነት እየቀረ ሲመጣ የአባትና የልጅነት ሪሌሽንሽፕ ይቀየራል እና ኦፍኮርስ ያኔ ለእኔ በተለይ በጣም ጓደኛዬ ነበረ። አባቴ በጣም ወደው የማከብረው በቀን በቀን የማናግረው ጓደኛዬ ነበረ። እኔ ኦስትሬሊያ ነው የምኖረው፣ ሜልበርን ኦስትሬሊያ። በየቀኑ 12 ሰዓት ማታ ሲሆን አባቴ ጋር ነው የምደውለው እና ጤናው ደህና ከሆነ በጣም ተጫውተን ስቀን ነው ፖለቲካ ዲስከስ አድርገን። አሁን ለምሳሌ የእናንተ ዲሲ ዛሬ ብጥብጥ ወጥቷል፣ ተበጣብጧል። ዛሬ የማስበው የነበረው ወይኔ ዳዲ ቢኖር ኦፍኮርስ ይህን ዲስካስ እናደርጋለን፣ የእሱን ኦፒኒየን መስማት ፈልጋለሁ። በጣም ይደንቃል፣ እሱም በጣም ይደንቀው ነበረ መቼ በአሜሪካ ነገር ሲሆን እና ኦፍኮርስ ኦል ኦፍ ዚስ አር ዲስካሽንስ ከእሱ ጋር ኦን ሬጉላር ቤሲስ የነበረኝ እና በዚህ ምክንያቶች አዎ የሎተሪ አባት ነው ብዬ አስባለሁ። እና በመጨረሻም ላይ ግን ስለዚህ ጥያቄ አንድ ነገር ማለት ፈልጋለሁ። የአጎቴ ልጅ ከትናንት ወዲያ ምን አለች? እሷ ምስራቅ ነው ስሟ፣ ምስራቅ ዮሴፍ ልሳኑ ትባላለች። ምን አለች? ምስራቅ፣ ጋሽ ዮሐንስ እኮ የሎተሪ አባት ብቻ አልነበረም፣ የሎተሪ አጎት፣ የሎተሪ ወንድም፣ የሎተሪ ጓደኛ፣ የሎተሪ አለቃ፣ የሎተሪ ዘመድ ነበር ብላ አለች። እና የኛ ኢሚዲየት ፋሚሊ ብቻ አይደለም እንግዲህ የሚለው ካዝኖቻችንም እንደዚህ እያሰቡ ነው ማለት ነው። እዚህ ላይ እኔ ደግሞ መጨመር የምፈልገው ካዝን ያለችው ላይ አባቴ ለእናቴ የሎተሪ ባለቤት ነበረ ብትጠይቃት እርግጠኛ ነኝ ተስማማ ሄልክስ ነው። እና ደግነቱ ደግሞ እሷም ለሱ የሎተሪ ባለቤት ነበረች። እና በዚህ ምክንያት ጋብቻቸው በጣም ጥሩ ነበረ። በጣም 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 ይዋደዱ ነበረ፣ በጣም ይከባበሩ ነበረ። ለእናቴ ለእኛም ኦፍኮርስ ይከብደናል ለልጆቹ፣ ለእናቴ ግን ይሄ ማይቻል አይነት ሀዘን በጣም ከባድ።
አቶ ዮሐንስ ክፍሌ በተክሊል ተጋብተው በሙሉ ፍቅር እድሜያቸውን ሁሉ ካሳለፉት ከወይዘሮ የምስራች ፈለቀ 4 ልጆችን አፍርተዋል። በህይወት ውጣ ውረድ ሁሉ ከጎናቸው ነበሩ።
አቶ ዮሐንስ ለቤተሰቡ ብቻ ሳይሆን ለመላው ህብረተሰብ ጥሩ ምሳሌ የሆነ አባት፣ ህብረተሰብን የሚያቅፍ ወጣቶች ጥሩ ስነ ምግባር እንዲኖራቸው በአካባቢውም ሆነ ባሉበት ቦታ ስነ ምግባር እንዲኖራቸው በጣም በጣም ይጥር ነበር። በትዳር ዓለም ጥሩ ባለቤቴ በፍቅር የኖርን ልጆቻችንን ከኛ ጥሩ ፍቅር እንዲማሩ ያደረግን እና ጥሩ አባት ነበር። አባትነቱም ደግሞ ምንጊዜም ልጆች ሲያጠፉ በቁጣ ሳይሆን በምክር በመምከር ብዙ ጊዜ ተግባራዊ ሆነለት ነበር። ምክሩ ብዙ ጊዜ በአገራችን የተለመደው እንግዲህ በዛን ዘመን ቁጣ ነው መኮርኮም ነው እንዴ ነው። እሱ ግን እንደሱ አልነበረ። በጣም በጣም ጥሩ አባትና የፍቅር ሰው ስለሆነ በፍቅር ነው ልጆቹንም የሚመክረው የነበረው። ማሞላቀቅም ሳይሆን ስነ ምግባራቸው ጥሩ እንዲሆን ፈርሃ እግዚአብሔር እንዲኖራቸው ሁሉ በጣም ይጥር ነበር። በሌላ በኩል ደግሞ በጣም ደግ ነው። ስነ ምግባርና ትንሽ ቆንጠጥ አርግ የሚይዝ እኔ ነበርኩ። በዚህ የተነሳ እሱን ዳድዬ ደጉ ነበር የሚባለው በቤተሰቡ። በልጆቹም ብቻ ሳይሆን የዘመድ ልጆች ወዳጅ ልጆች ሁሉ ዳድዬ ደጉ ነበር የሚሉት።
ወደ ህይወታቸው ታሪክ ልመለሳቸው። አቶ ዮሐንስ ክፍሌ ዳሪ ከአባታቸው ከክቡር ደጃዝማች ክፍሌ ዳሪና ከእናታቸው ከክብርት ወይዘሮ አጥናፈ ወርቅ ከበደ ነገው ኬንያ ውስጥ ታቤታ በሚባል ወረዳ በስደተኞች ሰፈር ውስጥ ሰኔ 27 1931 ዓመተ ምህረት ተወለዱ ይላል ጽሑፉ። የህይወታቸውን ጉዞ ተከትዬ ከማውቀውና ከሰማሁትም እኔም ባልደረቦችም ከሚያውቋቸው እጅግ ጥቂቱን አነጋግረን ያገኘነውን አዛምጄ ይተረክላችሁ። አቶ ዮሐንስ ከኬንያ ወደ ሀገራቸው የተመለሱት በአራት ዓመት እድሜያቸው ነበር። የአንደኛ ደረጃ ትምህርታቸውን እንዳጠናቀቁ በልጅነታቸው ወደ እንግሊዝ ተልከው እዚያ ለአምስት ዓመታት ከቆዩ በኋላ 16 ዓመት ሲሆናቸው ተመልሰው የሁለተኛ ደረጃ ትምህርታቸውን ከጀነራል ዊንጌት ትምህርት ቤት አጠናቀቁ። ከዚያም የመጀመሪያ ዲግሪያቸውን በፖለቲካ ሳይንስ ከአዲስ አበባ ዩኒቨርሲቲ ተቀበሉና የነጻ ትምህርት ዕድል ስኮላርሺፕ አግኝተው ወደ ዩናይትድ ስቴትስ ሄዱ። በ1955 ዓመተ ምህረት ማስተርስ ዲግሪያቸውን በጋዜጠኛነት ሰሩ። ወደ ሀገራቸውም ተመለሱና እነሆ ዘንድሮ ለ57 ዓመታት ቆሞ ክፉውንም በጎውንም ሲታዘብና ሲዘግብ የኖረው እጅግ የበዛ ታሪክ በቋቱ ያዘለው የኢትዮጵያ ቴሌቪዥን ሲቆረቆር ከመሰረት ድንጋዮቹ አንዱ ዮሐንስ ክፍሌ ዳሪ ሆኖ የዛሬው የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ በቀደመ የብዕር ስሙ ጌታውን ታምራት ያንን ጊዜና አቶ ዮሐንስን እንዲህ ያስታውሳል።
ዮሐንስ ክፍሌን ዜና አረፍ ሰማ በጣም 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 ነው ያዘንኩት። በሐዘን ልቤ ነው የተሰበረው። ብዙ ነገር ነው ዮሐንስ የሚያስታውሰኝ። የወጣት ጊዜ ገና ጋዜጠኝነት እንደጀመርኩ በ21 ዓመቴ ዮሐንስ እጄን ይዞ ያስተማረኝ መምህሬም አለቃዬም ነበረ። እናን ጊዜ ይመስለኛል እንደ አውሮፓ ዘመን አቆጣጠር ሁሉ ነገር የምናገረው በ1965 ዓመተ ምህረት ነው ቴሌቪዥን ይቋቋማል። እንደውም በአስቸኳይ በሁለትና ሶስት ወር ጊዜ ውስጥ ነው የተቋቋመው። የንጉሰ ነገስቱ የዘውድ በዓል ይቀርብ ነበር ጥቅምት 23፣ ለዛ የሚደርስ ብሎ በአስቸኳይ ነበር የተቋቋመው እና አንደኛ ነገር ስቱዲዮም አልነበረውም። ምንም ስቱዲዮ አልነበረውም። መዘጋጃ ቤት አራተኛ ፎቅ ላይ ክፍሎች ነፃ ሆነው እዛ ክፍል ውስጥ ነው ቴሌቪዥን የገባው። ግድግዳው ሳውንድ ፕሩፍ አልነበረም፣ ማለትም
ድምፅ መከላከያ አልነበረም።
አዎ። እና በነገር ላይ እኔ በውሰት ነው ከሰዓት ወንጌል ነው በቋሚነት ስራ የጀመርኩት እና ከዛ በሳምንት 3 ቀን አመቴን ከዛ ግን 5 ቀን ዊኬንድን ጨምሮ መስራት ጀመርኩ። ዜና አንባቢና ሪፖርተር ሆኜ የሚያስገቡኝ እዛ እና በነገር ላይ ወሬ ስናነብ ዘበኛ አለ ኮሪዶሩን የሚጠብቅ የውጭ ሰው ድምፅ እንዳይሰማ ወደ ውስጥ እንዳይገባ
ስቱዲዮ ስለሌላቸው
ስቱዲዮ ሳውንድ ፕሩፍ ስላልነበረ ከውጭ የምትናገረው ይገባል። ስለዚህ ዘበኛ ቆሞ ኒውስ ላይቭ የሚሄድ ከሆነ የሚተላለፍ ከሆነ ከውጭ የሚነጋገሩ ድምፅ እንዳይናገር እያለ የሚከለክል ዘበኛ አለ መንገድ ላይ ነው። ላይቲንጉም እስከዚህም አልነበረም። ማይክሮፎኑም እስከዚህ አልነበረም። ካሜራ አንድ ሁለት ካሜራ አለ። ስለዚህ የነ ቶሎ ቶሎ ቤት አላለ ነው ግን ዮሐንስ ገና ከአሜሪካ እንደመጣ ነበር። እዚህ ዮሐንስ ክፍሌም አንድ እሱ ነው። ሁለተኛ ደግሞ ካሳ ደመና የሚባል ሌላ ፕሮዲሰር ነበር። እዛ ኢትዮጵያ ውስጥ የነበር ተፈሪ ብዙ አየሁ። የሚባል ነበር ሶስቱ ናቸው እና እኔ በጣም ቅርብ የነበረኝ ዮሐንስ ነው በጣም ጎበዝ ነው በጆርናሊዝም ማስተርሱ ሊዶ ነው የመጣው እና የሙያውን ብለም ጠንቅቆ ያውቃልና እሱ ነበር ፕሮዲስ የሚያደርገው ፕሮግራሜ እና በሁሉ ነገር በጣም ጎበዝ ሰው ነበር ያን ጊዜ እና እኔ ከሁሉ የማስታውሰው ነገር ልብስ እንዲቀይር ይፈልጋል። ሁልጊዜ ሱፌን በየቀኑ እየቀየርኩ ስመጣ እንዲቀይር ይፈልጋል እና አንድ ቀን ዮሐንስ እኔ እኮ ሁለት ነው ሶስት ሱፍ ቢኖረ ከዛ በላይ ሱፍ የለኝም በየቀኑ ቀይረው ሱፍ የለኝም እለዋለሁ። እሱ ምንም ችግር የለም ይለኛል ዮሐንስ እና ምን ይለኛል በእውነት ሸሚዝና ከረባትን ከረወጥከው ምንም ችግር የለውም ይለኛል። ዮሐንስ እኔም እኮ አሁንም ከረባት ሁለት ወይ ሶስት መብረት ከረባት የለኝም እለዋለሁ ይስቃል። እና በማግስቱ ሶስት ከረባት ይዞልኝ መጣ እና ሁልጊዜ የእሱን ክብካቤና አንተንም ሲከታተል በወሬ አቀራረብህ፣ በድምፅ ቅላጤ አወራረድ፣ የዲክሽን ዴሊቨሪ ፕሮጀክሽን የሚሉት አላለም ስንማር ቮይስ ኮችንግም ወስድ ስለማናቅ እሱ እዛው ነበር የሚያስተምረኝ እና በወንበሩን ይዜ መቀመጥ አለብህ ከማይክሮፎኑ ከዚህ እርቀት መሆን አለብህ ብሎ እዛው ነበር የሚያስተምረኝ። ልብሴንም እንደዚሁ ነው። እና በጣም መረሳው ነገር ግን አንድ ቀን ደግሞ መጣና እዚህ ኪስ ላይ ከከረባቱ ጋር የሚሄድ አንድ ነጭ መሀረብ ሁልጊዜ ያርጋለኝ እና
የደረተ ኪስ ላይ
አዎ ደረተ ኪስ ላይ የሚደረግ እና ነጭ መሀረብ ከየትም ፈልጌ ያገኘውና አርጌ ሄድኩ። ግንቺ ነጭ መሀረብ ሱፍ በለወጥኩት ወይ ልብሴን በማግስቱ ስለወጥ አላስታውሳልም እረሳለሁ። እና በጣም ሽክ ብሏል አንድ ቀን እና ልክ ሁለት ሶስት ደቂቃ ሲቀረኝ ነው ልብሱ ላይ ሲያይ መሀረቡ የለም እና ሄዶ ነጭ ወረቀቷን ልክ ጥፍጥፍ አድርጎ እንደ መሀረብ አፍልቶ ኪስ ውስጥ አስገብቷት ሄደ። ዮሐንስ እንደዚህ አይነት አፕዴቲቭ በሆነ መንገድ ነው በነገር በጭራሽ ያልረሳው እና እንደዛ ነው እየገራ ያሳደገኝ። በጣም እንደዛ ነው ደግሞ በነገር ላይ በጣም ለስራው ትጋት ብቻ አይደለም ስራውን የራስ ስራ አድርጎ ነው የሚወስደው ሲያሰለጥን እና በዚህ መንገድ አንድ ቀን ማረሳው ምንድን ነው እኔ ወጣት ነኝ ብዙም ኤክስፒሪየንስ የለኝም ምናልባት ሰዓት ወንገል አንድ ሶስት አራት አመት ብሰራ ነው የንጉሱን ህይወት ታሪክ ዶክመንተሪ እንዲሰራ ከማስታወቂያ ሚኒስትሩ ትእዛዝ ይመጣል። ለሐምሌ 16 ልደታቸው እንዲደርስ ተብሎ ነው። ስንተኛ አመታቸው መሆኑን አላስታውስም አሁን እና ዮሐንስ ክፍሌ እኔን ይመርጣል። ከእሱ ጋር ከፕሮዲስ ጋር ከካሜራ ጋር ሄደን ቤተ መንግስት ጠዋት ጀምረን ከመኝታቸው ሲነሱ ከዛ ቁዝቋም መድኃኔዓለም ሄሎ ሲያስቀድሱ ተከትለን እንሄዳለን። ከቤተ መንግስት ጀምረን ሲያስቀድሱ እናነሳለን። ከዛ ቅዳሴው ካለቀ በኋላ ሲሄዱ ተመልሰን ተከትለን እንሄዳለን። አነሳናቸው። ከዛም ቁርስም ከንጉሳውያን ቤተሰቦች ጋር ከልጆቻቸው ጋር ቀብሮ ሲበሉ እናነሳለን። ያን ታሪክ ይዘን ነው። በመሀል ትንሽ ናፕ ያደርጋሉ። ከቁርስ በኋላ ከቆዩ በኋላ ከጠዋቱ ጀምሮ በእኛ አነጋገር ከአራት ሰዓት ወይም አምስት ሰዓት ገደማ ወጥተው እንስሶች ይመግባሉ። ያንንም አነሳን። ከዛ ከሰዓት በኋላ ወደ ስምንት ሰዓት ይመስለኛል ወደ ሰበታ አይነ ስውራን ትምህርት ቤት ሄድን። ንጉሱ እዛ በጎ አድራጎት ሲያደርጉ አነሳን። ያን ካዘጋጀን በኋላ ነው አንድ ግማሽ ሰዓት የሚሆን ዶክመንተሪ ለመስራት እንትላል። ቀኑን ሙሉ ውለን ከዛ አንድ ሁለት ሶስት ሳምንት ነበር። እኔም ጽሁፌ ላዘጋጀሁት ናሬሽኑን ይህን ያደረግኩት። ከዛ የግማሽ ሰዓት ቴሌቪዥን ፕሮግራም ተዘጋጅቶ ንጉሱን ቁጭ ነው የሚያዩት ተላለፈ እና ያን በጭራሽ አልረሳውም። አንደኛ ነገር በጣም ወጣት ነበሩ ከኔ የበለጡ ጎበዞች፣ አሳምነው ገብረወልድ፣ ሳሙኤል ፈረንጅ ነበር ያን ጊዜ። ሳሙኤል ፈረንጅ እንኳን አልነበር ይቅርታ ያደረግልኛ ወደ እንግሊዝ ሀገር ሄደዋል አክቹዋሊ ለስልጠና፣ ምክንያቱም የቴሌቪዥን ሄድ ስለሚሆን እንዳውም እኔ የገባሁት እሱ ስለሄደ ነው እዛ እና ሳምነው ገብረወልድ ነበር። ከነዛ ሰዎች መሀል ተመርጬ ያን ድርስ ሰጠኝ በጣም ነበር ደስ ያለኝ እና ለእድገቴም በጣም ትልቅ ሚና የተጫወተ ይመስለኛል። ዮሐንስ በነገር ላይ ከአንድ ሁለት ሶስት ዓመት በፊት እዚህ ላል ሰለሞን እዚህ አሜሪካ ሀገር መጥቶ ነበር። ደጋጣሚ ታላቅ ወንድም አይዛክ ክፍሌ ማብሮት ነበር በዚያ ስን ያረፈው እና ከጥቂት ወራት በፊት ወንድማማቾች ተከታትለው ሄዱ። በጣም በጣም የሚያሳዝነው በጣም ደግ ሰዎች ናቸው። ትንሽ ወንድሙንም ሄኖክ ክፍሌንም አውቀዋለሁ። ሶስቱን ጋብዤ መጥተው ቢሮ አስገበኘኋቸው። ትዝ ይለኝ እንደሆነ አዙሪ ያሳየሁት አፍሪካ ደረጃ በጣም ሰፊ ነው። 10 ሰርቪስ ነው፣ 17 ቋንቋ ነው የምናስተላልፍበት። ከዛ ደግሞ ወደ 240 ሰራተኞች አሉን። ይህን ሁሉ የምመራው እኔ ነኝ ስለው እንዴት እንደተሰማው የእሱን ደስታ በጭራሽ ልገልጽልሃል። በጣም ነው ደስ ያለው። ለእኔም ደግሞ እውነት ትልቅ ቀን ነበር ለእኔ፣ ምክንያቱም ዮሐንስ እጄን ይዞ ያሳደገኝ ጋዜጠኛ ስለነበርኩኝ በቃ በአንተ ነው እዚህ የደረስኩት ብዬ ታንኪዩ ለማለት እድል ነበር የሰጠኝ እና በጣም በጣም ነው ደስ ያለኝ በእውነት ያለት ከእኛ ጋር ያሳለፈው ጊዜ። ዮሐንስ ይገርምሃል፣ ሀይሊ ፕሮፌሽናል ነው። በጣም በሙያው የላቀ ሰው ነው። በጣም እነዚህ ፈረንጆች አይረን ክላድ የሚሉት ዲሲፕሊን ነው ያለው። በጣም ጠንካራ ዲሲፕሊንና ስነ ስርዓት ያለው ሰው ነው። ስራ ሲገባ ከሁሉ ቀድሞ ነው የሚገባው። ስራውን ካልጨረሰ ደግሞ ሁሉ ከወጣ በኋላ ዘይቶ ነው የሚሄደው እና ሰርቶ የሚያሰራ ጠንካራ የሆነ ጎበዝ ጋዜጠኛ ነበር እና በዛ በጣም ደስ ነው የሚለኝ። ከዛ ደግሞ ሁሉ በየሙያው በ2012 በኋላ አፍሪካን ዩኒየን ይሄዳል ከዛ ደግሞ ኤርላይንስን ይሰራል አምሹ በዛ የተናገሩ ሰዎች የሱን ግዳጅና የተወጣው ግዴታ በደንባሩ ያሰደዱ መስለኛ ዮሐንስ ደግሞ በውያ ወቻር ይመጣ በጣም ክልክ ያለፈ ደግ ነው ኮርሁ ሰው ነው በጣም ለሰው አሳቢ ነው ልጅነት ያቀም ደሃ ጌታ ሴት ወንድ ትንሽ ትልቃል ሁሉም በኩል ደረጃ ትሪት ማረግ ሁሉም በኩል ደረጃ ማስተናገድ የሚችል በጣም ጎበዝ ሰው ነበር እና በእውነት ነው ምልህ አገሩን ከልብ የሚወድና በንቃት በትጋት ያገለገለ ብርቅዬ ልጅዋን ነው ኢትዮጵያ አጣችው ዛሬ ሳስበው ነው በበኩሌ ይሄ ስሜት ነው የሚሰማኝ እና ይሄን አጋጣሚ በመወሰድ ለባለቤቱ ለልጆቹ ለወንድሙ ለልጆቹ እናም ለመላው ቤተሰብ ጽናቱን ብርታቱን እንዲለግሳቸው የዮሐንስን በጎ ምግባርና ለሁሉም አሳልፎ የሄደውን ቅርሱን በማሰብ በማስታወስ እንዲበራቱ እመኛለሁ። ዮሐንስ ጆኒ ነበር የምለው ሁላችንም ያኔ በቅርብ ባበር የነበር ነው ጆኒ ነበር ይላልም እንጠራውና ዮሐንስ ጆኒ ዘላለማዊ እረፍትህን የሰላም ያድርግልህ እላለሁ።
አቶ ዮሐንስ በአዲሱ የኢትዮጵያ ቴሌቪዥን ጣቢያ ለስድስት ዓመታት አገለገሉና የህይወታቸው መርከብ ቀዘፋዋን ቀጠለች። ያኔ በአሜሪካውያን ይመራ ወደ ነበረው የኢትዮጵያ አየር መንገድ ይዛቸው ነጎደች። የአየር መንገዱ የማስተዋወቂያ መምሪያ ዳይሬክተር በኋላም የሽያጭ ፕሮግራም መምሪያ ዳይሬክተር እንደሆኑ ታሪካቸው ይናገራል። የኢትዮጵያ አየር መንገድ የመጀመሪያው ኢትዮጵያዊ ምክትል ዋና ዳይሬክተር በኋላም ዋና ዳይሬክተር የሆኑትን ኮሎኔል ስምረት መድሃኔን ወደ ሞንትሪያል ካናዳ ደወልኩና አገኘዋቸው። ካጫወቱኝ እጅግ ባጭሩ ላካፍላችሁ።
ዮሐንስ ሳስብ ሁልጊዜ የሚመጣብኝ ታላቅ ወንድሜ ይስሐቅ ነው። ይስሐቅ እንደውም እንግሊዝ ሀገር ለኢንጂነሪንግ ትምህርት ሲሄድ መጀመሪያ ያገኘሁት ተማሪ ይስሐቅ ነበር። እኔ እንግዲህ ያን ጊዜ መቶ አለቃ ነኝ፣ 4-6 ዓመት በር ያለሁኝ ወደ ቴክኒካል ለመዛወር ለመለወጥ ወደ ሮያል ኤር ፎርስ ቴክኒካል ኮሌጅ የሚባል አለ ዲግሪ ለማግኘት ነው። እና ደግሞ የኤርክራፍት ሪፔር እና ሜንተናንስ ለአየር ኃይል የሚሆን የመሳሪያውም የሞተሩም የአውሮፕላኑም ራሱም ሜንቴናንስ እና ሪፔር ማድረግ ስራ ነው የሚሰራው። ለሱ ሲሄድ መጀመሪያ ያጋጠመኝ ይስሐቅ ነው። ለንደን ስለመኖር ስለሰማዊ ኑሮ ምንም እንኳን አብዛኞቹ እዛ የሚማሩት ከኔ ጋር ትምህርት ቤት አዲስ አበባ የነበሩ ቢሆኑም መጀመሪያ ያጋጠመኝ እሱ ስለሆነ ምንም አልረሳውም። በደንብ አለማመደኝ ከተማውንና ኑሮም በጣም ጥሩ ሰው ነበረ። እንደምታውቀውም በቅርቡ ነው የሞተው እሱ። ስለዚህ ዮሐንስን ሳስብ ሁልጊዜ በቅርቡ ያረፈውን ይስሐቅን ማሰብ አይቀርም። ልክ ወንድሞቼ እንዳለፉ ነው የማስባቸው። ከአየር ኃይል ወደ አየር መንገድ ተዛወርኩኝ። ዮሐንስን ያገኘሁት እዛ ነው። ዮሐንስ እንደውም በዛን ጊዜ እዛ ሲሄድ አየር መንገድ ስመጣ አሜሪካኖችና አውሮፓውያን ያስተዳድሩታል አየር መንገዱን። እነሱ ለኢትዮጵያዊ ስልጣንና ኃላፊነት መሳለፍ ላይ ደከሙ ለገሙ ተብሎ ቅሬታ አቅርበው በኋላ ጃንሆይ ደግሞ ቦርዱን ያዘዙት የመንግስትን ኮምፒተንስ በማየት በፋይናንስ እና በሽያጭ በፋይናንስ በምን በሰው አስተዳደር ምንም አያስቸግርንም መገመት እንችላለን፣ ነገር ግን የበረራውንና የጥገናውን ነገር ምንም ስለማናውቅ እንደኛ ሆኖ የሚሰራ በደንብ በዚህ ሁለቱ መንገድ የተሰልጠነ ኢትዮጵያዊ ፈልጉና ምክትል አድርጋችሁ በሱ ምክር በሱ ኃላፊነት ተራምዱ ብለው አዘዙ። እና በቃ እንግዲህ ያን ጊዜ የቦርድ አስተያየቁ ኢትዮጵያ ውስጥ እንዳጋጣሚ በዛን ጊዜ ፓይለትም ኤሮኖቲካል ኢንጂነሪንግ ተምሮ ኢንጂነሪንግ ስራ ደግሞ የሚሰራ የአየር ኃይል ሆኜ እኔ የአየር ኃይል ሜንተናንስ ኃላፊ ሆኜ ነበር በዛን ጊዜ። አንድ ሰው ነው እኔ ብቻ ተገኘሁኝ። ስለዚህ በትዕዛዝ ነው የመጣሁት ወደዛ። እና እዛ ስሰራ እንግዲህ ዮሐንስ በሚመጣበት ጊዜ በ1965-66 እንደዚህ ይሄ የኢትዮጵያዊዎችን ስራ ማስያዝ ጉዳይ በጣም በዘዴ መደረግና ደግሞ ከአሜሪካኖቹ ሲራመድ ሲወጡ የሚተኳቸው ኢትዮጵያውያን እነሱ የተሻለ እንጂ ያነሰ እንዳይሆን በጣም ተጠነቀቅ ነበር። ስለዚህ የተማረ ሰው በጣም ያስፈልግ ነበር፣ ዲግሪ ያለው ሰው በጣም ያስፈልግ ነበረ። እና ትንሽ ኮንትሮቨርሲም ፈጥሮ ነበረ። እኛ እዚህ ያለን እያለን የሰራን ዲግሪ ያላቸውን ሰዎች እያመጣ ይጠቀጠቃል ምናምን የሚል በጣም ያስወሩ ነበረ። ሁሉም አይደሉም። አንዳንድ እንደው በተለይ ደከም ደከም ያለው አምቢሽን ደግሞ ያለው ለመራመድ ኮምፒቲሽንም እንዳይኖርበት ነው መሰጫ ነበር ይሄንን። ስለዚህ ዮሐንስ ደግሞ ከቲቪ ኢትዮጵያ እንደምታስታውሰው ቲቪ የጀመረው በ1964 ነው። ኦዩ መጣና ለሱ ሲባል ተጀመረ፣ በዛው ቀጠለ። ዮሐንስ ትምህርቱን ጨርሶ አሜሪካን ሀገር ጋዜጠኛነት ነው ዛኛ የተማረው። እዛ ደግሞ ሲሰራ ሪፖርት ሲያደርግ አንዳንድ ነገር ሪፖርት መደረግ የለበት ነው ብለው ተከሶ እንደውም ተገፋፍቶ ነው ከዛ ወጣው። መንግስት እኛ ጋር አፕላይ ሲያደርግ በጣም ደስ ያለኝ ነው። ምክንያቱም አንዱም እንዴ እንደዚህ ያለ ሰው፣ አቋም ያለው ሰው፣ ኢንቴግሪቲ ያለው ሰው፣ በፕሮፌሽን የሚሄድ ሰው የፈለገውን ነገር ጥፋት ላይ ቢወድቅ በጣም ጠቃሚ ነው ብዬ አምኜ ነበር። አሁንም አምናለሁ።
እርስዎ ያን ጊዜ የኢትዮጵያ አየር መንገድ ምክትል ስራ አስኪያጅ ነበሩ?
ምክትል ነበርኩኝ።
አሜሪካውያኑ በነበሩ ጊዜ ማለት ነው።
አዎ። ነገር ግን ምክትል ብሆንም ኢትዮጵያዊ ጉዳይ፣ የሀገር ውስጥ ጉዳይ የምሰራው ሲሆን በጠቅላላ አንተ ይሄን አላፊ ሁን። ያው ቦርድ ላይ አብረን ስለምንቀመጥ እሱ የማይሆን ነገር ቢያደርግ ቦርድ ላይ አሰርዝበታለሁ ያውቃል። ይሄን ከዚህ ቀደም ደግሞ ከሱ ቀደም የነበረው ጀነራል ማኔጀር ደከም ያለ ስለነበረ ደግሞ የሚፈራም ነበር። አይችሉም ደግሞ የሚል እምነት ኢትዮጵያን አይችሉም በቃ ይሄን ባንድ ባያዝ ነበረው። ደግሞ ስለማያውቅ ሴልስ ነው እንጂ ቴክኒካል አይደለም፣ በረራ አይችልም። እሱን በቃ ኮንትራቪን እያደረግኩኝ ብዙ ጊዜ እንደውም የተሰናበተበትን ምክንያት የሚወስደው አቋም ኢትዮጵያ አየር መንገድን የሚያዳክም መሆኑን የእኛ ቦርድ ከተረዳ በኋላ ነው። ሲረዳ አሰናበቱት።
አሜሪካዊ ነበሩ?
አሜሪካዊ ነው። እና አዲስ ሰው መጣ። አዲሱ ሲመጣ ደህና ሰው ነው፣ የፋይናንስ ሰው ነው። እዚህም የበረራና የቴክኒካል ውስጥም በደንብ ገብቶ ዝም ብዬ ልወስን ብሎ አይልም። ደግሞም አመነኝ፣ በቃ አመነ። ሆኖም ዮሐንስ ሲመጣ እንደማስታውሰው ምንድን ነው አንደኛ የአየር መንገድ ኤክስፒሪየንስ የለውም እና በቀጥታ ዲግሪ ስላለው ብቻ ነው ይሄ ሰው የሚያመጣው ተብሎ ትንሽ ተወርታ ነበረ። እና ሁለት ደግሞ አንዳንዶቹ መንግስት ያሰናበቱ ነው እዚያ ምጡ ደግሞ ሊያስበጠብጠን ነው። በቃ ትንሽ ኮንትሮቨርሲ ነበረች። ነገር ግን እንደመጣ እንደው ግጠህ ኑር ነው የሚባለው። እዛ ትልቅ ስራ ላይ ዋና ኃላፊ ሆኖ ተቀጠረ። በዛ የአየር መንገዱ ፓብሊክ ሪሌሽን ለኢትዮጵያ ብቻ ሳይሆን ለውጭ ጋዜጣ ሁሉ ብዙ አይነት ሰፋ ያለ ኢንተርናሽናል ኢምፕሊኬሽን አለው እና ስለ አየር መንገዱ ምንም አላስተማርነው ግን በስንተኛ ወር ነው ስመለከት በጣም የተሻለ ሪፋይንድ የሆነ ድሮ ፈረንጆቹ ከሚሰሩት የተሻለ ሆኖ ሳይጠይቅ ከየት ተማርክ ስለው ነው እንደውም እሱ ለካ በጣም ሪሶርስፉል መሆኑ የሚያስታውቀው እንዴት ነው የሰው ለስብሰባ የሚመጡ ለንግግር የሚመጡ አየር መንገዶች አሉ። ለምሳሌ አንድ ጊዜ ከኤልአል የመጣው ሰው የእስራኤሎቹ አየር መንገድ የኤርላይን ፓብሊክ ሪሌሽንስ ሴልስ ኤክስፐርት ነው። ከሱ ተምሮ ነው የአመቱን ፕላን አውጥቶ ከሱ ጋር ቼክ አድርገው ሪፋይንድ የሆነ እኮ ባለዚ ቲደብሎ የራሱ የሚሰራውን የሚያሳፍር ነው። አመጣ ገረመኝና በጣም ወደድኩት። ይሄ እንግዲህ ዮሐንስ ሲመጣ ሰዎች ደግሞ ፓብሊክ ሪሌሽን ፓብሊክ ብቻ አይደለም አየር መንገድ ሲመጣ በቃ ከውጭ ጉዳይ ከውጭ ሰው ጋር ያለንን ኢሜጅ ሲያሰራ ይገናኛል በግድ እና ያስተናግዳቸዋል፣ ይጠይቃቸዋል። የሚፈላጋታቸው ምንድን ነው? የእኛም ፕሮግራም ያወጣል። በጣም የኢትዮጵያ አየር መንገድ በጥሩ መልክ ለማሳየት ሙከራ ነው ስራው። በዚህ ያገኘዋል እና ነገረኝ። ታዲያ ብዙ ሰዎች ኮርስ ተልከው ምናምን ተብሎ የሚያገኙትን እሱ እዛ ቁጭ ብሎ ይማራል እና ይሄ ከሆነ በጣም ከፍ ያለ እንደውም ሴልስ እንግዲህ ያን ጊዜ አሁን ማርኬቲንግ ይሉታል እንጂ ፓብሊክ ሪሌሽን ሴልስ ውስጥ ነበረ እና እዛም ውስጥ ከፍ ያለ ደረጃ እየወሰደ ይሰራ ነበር። ከእኔ ጋር ግን ያው በጣም እንግዲህ ወደ ኋላ ጊዜ ሬቮሉሽን ሲመጣ ነው ይበልጥ ከእኔ ጋር መገናኘት የጀመርነው። ምክንያቱም በዛን ጊዜ የመጀመሪያው የወታደር ንቅናቄ ሚውቲኒ ተብሎ እዛ ነገሌ ሲደረግ በ73 ነው እሱ። ብዙ ሚኒስትሮችን ታስረው ነበር ያን ጊዜ እንደተፈቱ ትንሽ ቆይቶ ብቻ በደንብ ኤግዛክት ዴቱን ለመናገር ትንሽ ያዳግተኛል። ግን የእኛን የአየር መንገዱን አቋም በክፋት እንዳይገኝ የሚደረገው እርምጃ ጥሩ አድርጎ ይሰራ ነበር። በእውነቱ አይደለም ወደ ኋላ ጊዜ ልቃ ቢወጡ ከወዳ በኋላ ደግሞ 74 ላይ ብዙ ሰው ይነስ መበጥበጥ ይጀምራል። ሰው አሰናብቶ ለማግኘት ነው አንዳንዱ ክፋት ጠላቱን ለመጉዳት ነው። ምንም ብልጥጥ ያለ ክስ ስለነበረ በተለይ እንግዲህ እንደምታውቀው ያን ጊዜ መጀመሪያ ሲታሰሩ የመንግስት ባለስልጣን ናቸው። አየር መንገዱ ደግሞ የሚመራው በመንግስት ባለስልጣን ናቸው። አሁን ቦርድ የሚባለው የጻፊ ዛዛኪሉ ካቢኔ ግማሹ ነው። እኛ ጋር ሲመጣ ቦርድ የሚባለው እኛ ቦርድ እንለዋለን እንጂ ሚኒስትሮች ናቸው። እና በዚህ በእንትኑ ላይ አትሞስፌር ለመግለጽ አህል ነው ስለ ዮሐንስ ስናገር የማነሳው። በእኛ ቦርድ የነበሩት ሁሉም ታሰሩ። እኔ ብቻ ነኝ ያልታሰርኩት። ዳይሬክተር ጀነራል ማለጀር ነኝ፣ የቦርድም አባልም ሆኜ ቀረሁኝ። አንዱ ቦርድ አባል አቶ ኃይሉ አለማየሁ ባለ ሲቪል ኤቪዬሽን ነበረ። እሱ ከስራ ተሰናበተ፣ ከሲቪል ኤቪዬሽን ስራ ተሰናበተ እንጂ አልታሰረም። ሌሎች ሁሉ ታሰሩ። ደግሞ ትንሽ ሲቆዩ እንደምታውቀው እዛው ሌስቱን ማየት ችላል። ከስልሳዎች ውስጥ ከእኛ ቦርድ የሞቱትን ብዙ ናቸው፣ ከዛም በኋላ የሞቱት ብዙ ናቸው። አንድ በአንድ በአል ነገር ምን አትሞስፌሩን ብቻ ለመግለጽ ምን ያህል ቴንስ እንደነበረ፣ አየር መንገዱ ቴንሽን ላይ እንደነበረ እና እንደነ ዮሐንስ ያሉ ሰዎች ሁል ጊዜ ይፈራላቸው ነበር። እኔም ለእኔም ይፈራ ነበር። እንደዚሁ እንደው እግዚአብሔር ከነጋነን እንጂ እውነት ልና ለመናገር በካልኩሌሽን የተሰራ ነገር አይደለም።
ለነገሩ ተይዘውም ታስረው ነበር አይደለም?
ብሌ ጊዜ አይደለም። እኔ ነኝ መጀመሪያ የተባረርኩት ከአየር መንገድ። እሱ ግን ልክ ጀነራል አማን ቼርማን ሆኖ አይንት አለበት። ለጥሩ ነገር ነው ተብሎ ነው። ምንድን ነው ስራ ሁሉ በጣም ስላማረ ምን ያለ ከጀነራል አማን ቢሮ የደርግ ሰብሳቢ ናቸው አማን አምዶም፣ ከእሳቸው ቢሮ የዮሐንስ ለእሳቸው ተናጋሪ የፓብሊክ የደርግ ፓብሊክ ሪሌሽንስ ኃላፊ ሆኖ እንዲመጣ ደረሰኝ ደብዳቤ። ሂድ አላልኩትም፣ ጠይቼ ጠየቅኩት። እንደዚህ ያለ ደብዳቤ መጥተዋል እና እኔ ሂድ ብዬ ላሰናብትህ ትዛዝ ነው ብዬ ዝም ብል ትሄዳለህ። ውጤቱን ግን ስለማላውቀው አንተም አይቀባም፣ አንተ ውሳኔ አንተ ነው። መሄድ ከፈለክ ትሄዳለህ። ተቀብያለሁ፣ መጥተዋል አለው። አይ ይቅርብኝ የምትል ከሆነ ለስራ ያስፈልገኛል፣ አትሄድም ብዬ አይም አለቀውም ብዬ እምቢ እላለሁ አልኩት። አልሄድም አለ። እምቢ አልኳቸው፣ ረሱኝ እነሱ። እኔ አሁን ይሄ አንድ እንደዚህ ተባለ እምቢተኛ ነው ተብሎ ይሄ የሚያሳስብ ነገር ነው አይደለም። ግን ይገርምሃል፣ በእድል ነው የምንኖረው ማለት ነው። እና እንግዲህ የሚደርሰውን ነገር ስታይ ያን ጊዜ ወይንም ፈርተህ ታጋለጣለህ፣ ወይንም የሚመስልን ነገር ሰጥተህ ትጋለጣለህ፣ ወይንም እግዚአብሔር ያድናል። እንዲህ እያለ ነበር የምንሰራው። ይሄ እንደዚህ ያለ ነገር በጣም አቀራረበን። ደርግ ከመጣ በኋላ ሁለት ዓመት ቆየሁኝ እዛው። ይሄን አናርግ ሲሉ እምቢ ስል ይሄን አድነስል አብዛኛውን የውስጥ ያለው የውስጡ ችግር እዚህ ላይ እንግዲህ ችሎታም ያለው የምታምነው ሰው በጣም አስፈላጊ ነው። አንዳንዱ ገለልተኛ ሆኖ ዝም ብሎ ከውጭ ያለ፣ አንዳንዱ አክቲቭሊ የሚጠብጥጡን ሰዎች ይደግፋሉ፣ አንዳንዱ ደግሞ ሎያል ሆኖ በደንብ ይሰራል። ዮሐንስ እዚህ ካቴጎሪ ውስጥ ነበረው። ወዳጅ በቃ ያን ጊዜ ሰራተኛ አይደለም ወዳጅ ጭምር የምታምነው ሰው ሆኖ ነው የተገኘው። ለእኔ በቃ ዮሐንስ በዛን ጊዜ የነበረው አሰራሩና አስተያየቱ የሚሰጠው ምክር የሚያደርገው ነገር በጣም የደገፈኝ። ከሀገርም ወጣሁኝ እና ናይሮቢ ያለሁኝ የዛ ምንም ቢሆን ኢትዮጵያ አየር መንገድ ነገር ሁልጊዜ እከታተላለሁኝ። ዮሐንስ መታሰሩን ያን የሰማሁት ናይሮቢ ሆኜ ለምን ሊታሰር ይችላል? በጣም አዘንኩኝ። እርግጠኛ ነኝ አንድ በጥርጣሬ ነው እንጂ ጥፋት ላይ እንደማወድቅ ግን ሳታጠፋም ስንቱና ስንቱ ምንም ያላጠፋ ሰው በጥርጣሬ ገብቶ የተገደለ ሰው ደግሞ እናውቃለን። በጣም የሚያሳዝነኛ ነገር ለሁሉም ነገር። ከዛ በኋላ አንድ ጊዜ ወደ አዲስ አበባ ለስራ ስመጣ ከናይሮቢ ወጥቶ ቱሪዝም ኮሚሽን ውስጥ ገብቶ ከእናቱ ስላሴ ጋር እንደ ድሮ ይሰራል። ሁለቱንም አገኘኋቸው። ሀብት ስላሴም ይኸውልህ እንደ ከነበርኩባት ቢሮ እዛችሁ ቢሮ ውስጥ ገባሁኝ፣ ምናልባትም መኪና ያችሁ ናት እንዶ የትለውት። ለነገሩ ቱሪዝም ዲቨሎፕ ለማድረግ ችሎታ ያላቸውን ሰዎች ሁሉ አስረን ብሎ የተሾመው ሰውዬ መንግስቱ ኃይለማርያም ረዳት ነበረ፣ እንደ ኤድ ራ ነበር መሰለኝ። ሰውዬ እሱን ያስፈታቸው በደንብ ተከራክሮ በጣም ደስ አለኝ። ጊዜ አንድ ሁለት ሶስት ቀን የቆየሁት በቃ ልቤ ተረጋግቶ ተመለስኩ። መጨረሻ ላይ አሁን ከወደ ኋላ በኋላ ሁሉም ነገር ከወጣ በኋላ ከአፍሪካን ዩኒየንም ከወጣ በኋላ በጣም ብዙ አገኘሁ። በየጊዜው እንገናኛለን በብዙ መንገድ በቃ እንደ ታናሽ ወንድም ነበር ማየው ጎንፍን ለማናገር።
መርከቢቱ ደግሞ ተንቀሳቀሰች። ዮሐንስ ክፍሌን ይዛ ወደ ሶስተኛ ፖሊስ ጣቢያ ከዚያም ወደ ከርቸሌ 1969 ዓመተ ምህረት ደርግ ስልጣን እንደተቆናጠጠ አንዳች ጥፋት ባይገኝባቸውም ተይዘው በሶስተኛ ፖሊስ ጣቢያና በዋናው ወህኒ ቤት ዓለም በቃኝ እንዲወርዱ ተደርገዋል። በገናናው ሜዮ ክሊኒክ ለ25 ዓመታት የሰሩት አሁን ስካዴላ አሪዞና የሚገኙት የባሮ ኒውሮሎጂካል ኢንስቲትዩት ባልደረባ የነርቭና የስነ አእምሮ ፕሮፌሰሩ ዮናስ እንዳለገዳም ያኔ እዚያው ነበሩና አቶ ዮሐንስን ያውቋቸዋል።
ሁለታችንም እንደ አብዛኛው የተማረው ሰው ክፍል በአንድ ወቅት ኦክስፎርድ በሚባለው ቦታ ነው የምንታወቀው። እንግዲህ ህዝቡ ያወጣለት ቅጽል ስም ነው። የፖለቲካ እስረኞች የነበሩበት ከርቸሌ ነው ያኔ። እና ቀይ ሽብር ካለቀ ከአመት በኋላ ወይ ሁለት አመት በኋላ ነው ወደ ከርቸሌ ነው እና ያኔ ነው የማውቃቸው። እና እሳቸው ይኖሩበት የነበረው ክፍል ከነ ልዑል በእደ ማርያም መኮንን እና ልዑል ሚካኤል አንድ ክፍል ነበር። ዓለም በቃኝ ውስጥ እዛ አንድ ክፍል ውስጥ ነበሩ እና ልዑል በእደ ጋር ጓደኛ ስለሆን ከሱ ጋር ለማውራት ሲሄድ እዛ ነው የተዋወቅነው ከአቶ ዮሐንስ ጋር። በጣም በእውነቱ በሁሉም ዘንድ ተወዳጅ የነበሩ ሰው ናቸው፣ ተግባቢ ሰው ናቸው። እና እንግዲህ እኔ ያንን ዘመን የጥራዝ ነጠቅነት ዘመን ነው ምለው እና ሁሉም ሰው አንዳንድ ቃላት እየወሰድን ከየመጽሐፉ በዛ ነው ጥቅስ እየጠቀስን ነው የምንጨቃጨቀው። እና ተከፋፍሎ ነበር ሰው በተለያየ ድርጅት። አቶ ዮሐንስ ግን በእውነቱ ከሁሉም ጋር ይግባቡ ነበር። ከማንኛውም ሰው ጋር የመግባባት ልዩ ተሰጥኦ ነበራቸው። በዛ ነው ማስታወሳቸው።
እርስዎን ምን እግር ጥሎት ከርቸሌ ወረዱ ለመሆኑ?
እንግዲህ በዛ ጊዜ የኢትዮጵያ ወጣት ነበር ከሆነቱ ያኔ ወደ 19 ዓመቴ ነው። እና በ20 ዓመት እንደዛ መሆን አይገርምም። በ40 ዓመት ስትሆን ነው የሚገርመው በዛ እና የሚባል ነገር
ይባላል።
እና በተማሪው ንቅናቄ ነው ጀነራል ወንጌት ነበር። ከዛ በዛው እንግዲህ መለስ ብዬ ሳስበው በጣም አወቅን ብለን ነበር። እና ከዛ ጋር በተያያዘ ነው
እና እዛ ከገባችሁ በኋላ አቶ ዮሐንስ ከዚህ ከግንኙነታቸው በተጨማሪ አከናውነዋል አድርገዋል የሚሏቸው ነገሮች እርስዎ የሚያውቁት ምንድን ናቸው?
ያስተምሩ ነበር። እዛ እንግዲህ ትልቅ ትምህርት ቤት ነበር። እዛ ሁለተኛ ደረጃ ትምህርት ቤት ነበር። በተለያየ ሙያ ደግሞ በእውነቱ ብዙ ባለሙያዎች ነበሩ፣ ኢንጂነሮች ነበሩ። እኛ እንግዲህ ብዙዎቻችን ወጣቶች ብንሆንም ሌሎች ትልቅ ሰዎችም ነበሩ። እንደ ጋሽ ዮሐንስ በተለያየ ሙያ ያስተምሩ ነበር እና ጋሽ ዮሐንስ ማስታወሰው እንግሊዘኛ ቋንቋ ያስተምሩ ነበር እና ብዙ ጊዜያቸውን ከልባቸው ሌላውን ሰው ለመርዳት የመፈለግ እውቀት የማካፈል ፍላጎት እንደነበራቸው አስታውሳለሁ። የስፖርት ክለቦችም ነበሩ፣ የጉሬዛ ስፖርት ክለብ፣ ተራማጅ ስፖርት ክለብ፣ በዚህ የተለያዩ የስፖርት ክለቦች ነበሩ። በጣም ጠንካራ የስፖርት ክለቦች ነበሩ እና
እዛ ወህኒ ውስጥ
እነዚህን በጣም እንዲያውም ማስታውሰው አንደኛ ዲቪዚዮን የነበረ ቲም አሸንፈዋል። አንዳቸውን እዛ መጥቶ ተሸንፈው ሄደዋል። እና በትምህርትም ቢሆን እኛ ፈተና ማትሪክ የወሰን ጊዜ እንደተባለው 32 ነበር። ይሄ በማዕረግ እንትን ያል ነው እና ከሀገሪቱ አንደኛ ነበር ነው የተባለው። እና ጋሽ ዮሐንስ እዛ ውስጥ በጣም አክቲቭ ነበሩ። ሌሎች በስፖርቱም አካባቢ አሁን ልዑል በደዝ የጉሬዛ በጣም ዋና እንደው መሪና ቀናባሪ ነበሩ። ምንም እንኳን እየወጡ ከዓለም በቃኝ መውጣት አይፈቀድላቸው ነበር። ልዑል በእደ ግን ከዛ ሆነው ስፖርቱን ይመራና ያቀናብር ነበር። ሌሎችም አሁን በዚህ በጉሬዛ ውስጥ እንደ አቶ ፍሬው ኢብሳ፣ ዳውድ ኢብሳ ያኔ እዛ ነበሩ። እሳቸውም በጣም ዝምተኛና የማይታወቁ ሰው ነበሩ። በጣም ጭምት ሰው ነበሩ። የዛን ጊዜ ማንም ሰው አያውቃቸውም፣ ግን በእደ ጋር ጓደኛ ስለነበሩ ነበሩ ቅማቃቸው። ብዙ ሰዎች ብዙ አይነት ሰው ነበር ያኔ እና ጋሽ ዮሐንስ ከሁሉም ጋር መግባባት ችሎታ ነበራቸው።
ከአርባ ዓመት በላይ ሆነው እንግዲህ እዛ ስትተዋወቁ ፕሮፌሰር ዮናስ
አቶ ዮሐንስን ድጋሜ ያገኘኋቸው ከዚህ ሀገር ሄጄ በፈረንጆቹ አቆጣጠር በ2010 ይሆናል ወይም እንደዚህ ብቻ ከዚህ ሀገር ሄጄ አንድ የሐምሌ 16 የጃንሆይ ልደት አንድ ፕሮግራም ነበረ እና ዛ ፕሮግራም ላይ እሳቸው ማስተር ኦፍ ዘ ሰረሞኒ ዋናው አቀራባባሪ ነበሩ እና እኔም ከአባቴ ጋር አባቴ ወረዳ ገዢ ሆኖ ሰርቷል በጃንሆይ ጊዜ እና በእውነቱ ትልቅ አክብሮት አለው ለጃንሆይ አባቴ እና ለዛ ፕሮግራም ላይ ሄደን ያን ጊዜ አግኝቻቸዋለሁ። ሌላው ደግሞ በተለያየ ጊዜ እናወራለን ከሉል በደ ጋራ በየጊዜው በስልክ እንገናኛለን እና ከሱ ጋር አንዳንዴ ስናወራ ሰዎችን የእሳቸውን ስም እናነሳለን እና ያንን አስታውሳለሁ። በጣም ደስ የሚል ፕሮግራም አዘጋጅቶ ነበር እና ወጭም አንደበተ ሩቱ እና የህዝብ ጋር የመግባባት ችሎታ ያላቸው ሰው ነበሩ። ተሐንስ
ልዑል በእደ ማርያም መኮንን ኃይለ ሥላሴ ስለ አቶ ዮሐንስ ክፍሌ የሚናገሩት በተመስጦ ነው። አዲስ አበባ ደውዬላቸው ካጫወቱኝ ቅንጭብ አድርጌ ላካፍላችሁ።
ዋናው ትውቃችን በእስር ቤት ነው። ታስሮ በሚመጣበት ጊዜ ፎቅና ምድር ነበር። እሱ 22 ቁጥር የሚባል አለም በቃኝ ውስጥ፣ እኛ ደግሞ 51 ቁጥር ነበር ከወንድሞቼ ጋር። እና እዛ በምንገናኝበት ጊዜ ግን ተቀራረብን። እሱ ትምህርት ቤት ምክትል ዳይሬክተርም ስለነበር ብዙ ቀብሩም ላይ ብዙ ልጆች መጥተዋል። እንግሊዝኛም ያስተምር ስለነበረ የእስር ቤቱ ትምህርት ቤት ነበር። አንድ በጣም ጥሩ ትምህርት ቤት የምክትል ዳይሬክተር ነበረ እዛ። ግን እኔ በኳሱም ጉሬዛ የምትባል ክለብ ነበረችን፣ ቅርብ ነበርን። በግልም ደግሞ ከወጣም በኋላ ሪሊ እንደ ቤተሰብ አስፈላጊውን ስንቅ በመላክ እና ከባለቤቱ ጋር ሆነው እንደ አባት እንደ ቤተሰብ ጠበቁኝ። የተፈታንም ቀን ከወንድሞቼ ጋር ወደ ቤታችን የወሰደን እሱ ነበረ። በኋላም አዲስ አበባ ዩኒቨርሲቲ ስገባ እሱ አስፈቅዶልኝ ነበር በጊዜው የነበሩትን ባለስልጣኖች እና ቅርበታችን እስከ መጨረሻ ዘልቋል።
አብዮቱን ይቃወማሉ በሚል ጥርጣሬ በጥበቃ ላይ ውለው በዋስ ተለቀዋል የሚል መሸኛ ተሰጣቸውና ከወህኒ ተሰናበቱ። አቶ ዮሐንስ ሶስተኛ ፖሊስ ጣቢያ ሆነው የሩሲያዊውን ደራሲ ማክሲም ጎርኪን መጽሐፍ እናትን ተርጉመዋል። ወህኒ በነበሩበት ጊዜም ጎበዝ የተባሉ ብዙ ተማሪዎችን በማብቃታቸው እንዲህ ፍሬያማና የሚያስደስት ውጤታማና አቻ የሌለው ተግባር ገጥሞኛ ያውቅም ይሉ እንደነበር በሕይወታቸው ታሪክ ላይ ሰፍሯል። በነገራችን ላይ ለማስተርስ ዲግሪያቸው አሜሪካ በነበሩ ጊዜም የካሊፎርኒያ ዩኒቨርሲቲ ሎስ አንጀለስ የሰላም ጓዶችን አማርኛ ማስተማራቸው ይነገራል። ከወህኒ እንደወጡም ቱሪዝም ኮሚሽንን ተቀላቀሉና ብሔራዊ አስጎብኚ ድርጅት ውስጥ በአማካሪነት በምክትልና በዋና ስራ አስኪያጅነት አገለገሉና በ1981 ዓመተ ምህረት አሁን የአፍሪካ ህብረት የሆነው የአፍሪካ አንድነት ድርጅት የፕሮቶኮል ሹም እንዲሆኑ ተሾሙ። እዚያ ሆነው አቶ ዮሐንስ ክፍሌ ምን አይነት ባለሙያና የሥራ መሪ እንደነበሩ በጡረታ ላይ የሚገኙት የቀድሞ ባልደረባቸው አቶ ናደው አሰፋ አዲስ አበባ ላይ ለባልደረባ እስክንድር ፍሬው ያጫወቱትን ስሙ።
እሳቸው ከኔ ቀድመው ነው ፕሮቶኮል የነበሩት፣ ይሄ ፕሮቶኮል ኃላፊ የነበሩት እና እሳቸው እያሉ ነው እሳቸው ናቸው መርጠው ያስመጡኝ ወደ ፕሮቶኮል። ከሌላ ዲፓርትመንት ኮንፈረንስ ዲፓርትመንት ውስጥ ነበርኩኝ። ከዛ ነው ወደዛ ያመጡኝ። ባይሊንጓል ነህ ብለው ነው ያመጡኝ።
ሁለት ቋንቋ ይናገራሉ ብለው አመጡት።
እና አቶ ዮሐንስ ማለት ለእኔ ሁሉ ነገር ናቸው። ካለቃ ጀምሮ ታላቅ ወንድም፣ አባት ማለት ይችላለሁ። ሁሉን ምክር የሚሰጡኝ ጋይድ የሚያደርጉኝ አቶ ዮሐንስ ለእኔ በጣም ብዙ ነገሬ ናቸው፣ አማካሪዬ ናቸው። ከአለባበስ ጀምሮ ምን መሆን እንዳለበት፣ ፕሮቶኮል ማለት ምን መሆን እንዳለበት ያስረዱኝ፣ ሰዓት መከበር እንዴት እንዳለበት፣ ይሄን ሁሉ እንዴት መሰራት፣ ፕሮቶኮል እንዴት መሄድ እንዳለበት ማለት መሪዎች ሲገቡ ምንድን ነው የሚደረገው፣ እንዴት ነው የአቀባበሉ ስነ ስርዓት፣ ምን መሆን መደረግ አለበት፣ ምን መምሰል አለበት የሚለውን ሴሬሞኒውን፣ ኮንፈረንስ ማዘጋጀት እንዴት መሆን እንዳለበት፣ እንግዳ ተቀብሎ ፕሬዘንት ሲደረግ ቸርፐርሰኑ ጋር፣ ሴክሬታሪ ጀነራሉ ጋር፣
ሊቀመንበሩ ጋር እና ዋና ጸሐፊው ጋር ስታቀርቡ እሺ
እንዴት መሆን እንዳለበት ዲቴልድ የሆነ ትሬኒንግ ነው የሰጡት። እና በዛ መሰረት ነው እሳቸው ናቸው አሰልጥ ነው ለዚህ ያበቁኝ። ስለዚህ ምን ብዬ እንደምገልጻቸው አላውቅም። የእውነት
እንግዳ ብለው ካነሱ አይቀር ከቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ጋር የተነሱትን ፎቶ እያየው ነበረ አቶ ዮሐንስ። ይሄም ከዚሁ ከፕሮቶኮል ኃላፊነታቸው ጋር የተያዘ ነው።
እንግዲህ አለባበሳቸውን አይተኸው እንደሆነ እዛ ላይ እኔ በጣም ይገርሙኛል። ሁሌ ሚት ፕሮፕ የሆኑ ሰው ናቸው። ሁሉ ነገራቸው እንደ ሰውየው ሁሉ ነገራቸው ንጹህ ነው። በቃ ይሄንን ነው ማለት የሚችለው። እና አባታዊ ናቸው፣ በርቱ ነው የሚሉት፣ አትድከሙ አይዟችሁ ነው የሚሉት። ስለዚህ ሁሌ በሞራል ነበር እንደሳለው እንደሳቸው ጋር እና በጣም ነው ሚስ ያደረኳቸው። ለኔ አባሁን ሰዓት ነው ጥረታ ላይ ነኝ አሁን ያለው። ስለዚህ በየጊዜው አታችመንታችን በጣም ብዙ ነበር።
አፍሪካ ህብረትን የመሳሰሉ አህጉራዊና ዓለም አቀፍ ተቋማት የሀገር ውክልና ጭምር ያለባቸው ናቸው። በዚያ በኃላፊነት መቀጠር ማለቴ ነውና እሳቸው እንዴት ተወጡት ያንን ኃላፊነታቸውን? እንደ ፕሮቶኮል ሹም ምን አይነት ሰው ነበሩ?
በጣም የሚገርመው እዚህ ላይ ነው። ሁሉንም እኩል ማለት የብዙ ሀገር ዜጎች ናቸው። እንግዲህ እዛ አፍሪካ ህብረት ውስጥ የምንሰራው የብዙ አይነት ዜግነት ያላቸው ሰዎች ናቸው እና እነኝህን ሁሉ እኩል ማስተናበር በጣም ከባድ ነው። ግማሹ አግሬሲቭ ነው፣ ግማሹ ሌላም ይፈልጋል። ሁሉንም አስማምተው ምን ብለው ነበረ ሲመሩ የነበሩት እና ሪሊ የኢትዮጵያ ኢሜጅ ነበሩ ማለት እችላለሁ።
የኢትዮጵያ ምስል ነበሩ እዛ።
አዎ፣ በኢትዮጵያ መንግስት ነው ተመድበው የመጡት። የኢትዮጵያ መንግስት በወቅቱ የነበረው ጊዜያዊ ወታደራዊ አስተዳደር ደርግ ነው አዘ ቺፍ ኦፍ ፕሮቶኮል ወደዛ እንዲመጡ ያደረጓቸው እና የኢትዮጵያ ኢሜጅ ነበሩ። ድሮ ምንድን ነው ምን አለ ቺፍ ኦፍ ፕሮቶኮል እና ቺፍ ኦፍ ሴኪሪቲ ከኢትዮጵያ መንግስት ነው የሚመደበው። ስለዚህ ከኢትዮጵያ መንግስት ጋራም አታችመንት አለን ያለውን ኮኦርዲኔት እናደርገው
የምታስተባብሩት
መስሪያ ቤቱንና የውጭ ጉዳይን በእኛ በኩል ነው the whole process የሚሄደው።
ሁሉም ሂደት በእናንተ በኩል ነበር የሚያልፈው።
ፕሪቪሌጅም ኢሚኒቲውም ምንም ክስ ቢኖር ምን ቢኖር መሀል ላይ እንትን ብለን የምናስማማው የምናደራድረው መብታቸውም ፕሪቪሌጃቸውም እንዲጠበቅ የምናረገው እኛው ነበር። ስለዚህ ሁሉ ነገር ላይ ለድርጅቱ ብቻ ሳይሆን ቺፍ ኦፍ ፕሮቶኮል ለመስሪያ ቤቱ ስታፎች ኃላፊነት አለበት። At any time, በተፈለገበት ሰዓት አንድ የሰራተኛው ስታፍ አደጋም ቢደርስበት ምንም የሆነ ችግር ውስጥ ቢገባ ቀጥታ ጉዳዩ ወደ ፕሮቶኮል ነው የሚመጣው። ስለዚህ ያ ፕሮቶኮል ኦፊሰር መስሪያ ቤቱን ሪፕሬዘንት አድርጎ ከኢትዮጵያ መንግስት ጋራ መደራደርና ሶሉሽን መፍጠር ኃላፊነት አለበት። አቶ ዮሐንስ የእውነቴን ነው። አሁን ለምሳሌ አንድ ኤግዛምፕል ሰጥቼ ኢዴ ኡማሩ የሚባሉ ሴክሬታሪ ጀነራል ነበሩ።
የአፍሪካ አንድነት ድርጅት
የአፍሪካ አንድነት ድርጅት it was 1989 መሰለኝ
በ1989 እሺ
89 በፈረንጅ የዛን ሰዓት አዲሱ ኮንፈረንስ ሆል አልተሰራ እና የድሮ ኢሲኤ ኮንፈረንስ ሆል አለ አይደል ጃንሆይ ያሰሩት ከቤተ መንግስቱ የዮቤልዩ ፊት ለፊት ያለው ድሮ ስብሰባ ሲደረግ እዛ ነው የሚደረገው። አፍሪካ አዳራሽ ይባላል። የአፈወርቅ ተክሌ ስዕል ያለበት ማለት እዛ ላይ እኔ አቶ ዮሐንስ በጣም ይገርሙኛል። እሳቸው ነበሩ እንግዳውን የሚቀበሉት። እያንዳንዱን ሰው እያንዳንዱን መሪ ደረጃውን ወርደው ተቀብለው መጥተው ይዘው መጥተው ለኢዴ ኡማሩ የሚያቀርቡት እሳቸው ነበሩ እና እያንዳንዷን አንድ ስህተት የለም ያ ሁሉ ሳይደክማቸው ላይ ታች ብለው በቃ እንደ ህልም ነው የሚታየኝ እንትናቸው ቀላል አለው የስራ ብቃታቸው። እንደገና ደግሞ ኮንፈረንሱ ኦፕኒንግ ሴሬሞኒ ተጀምሮ እስከሚያልቅ የአፍሪካ አንድነት ድርጅት የመሪዎች ስብሰባ ለምን ስህተት መኖር የለበት? ምንም አይነት ስህተት ተቀባይነት የለው። ስለዚህ እኛ ደግሞ ከስራቸው ሆነን አንድ ስህተት ብንሰራ ኢሜጁን እናበላሻለን። ስለዚህ ያንን ሁሉ እያዩ ነበር የሚያስሩ። እያንዳንዱ ሰው በብቃት ኃላፊነቱን እንዲወጣ ያደርግሽ የነበረው ኃላፊነት የተሞላበት አስተዋጽኦ ቀላል አልነበረ።
ቨርጂኒያ የሚኖሩት የአቶ ዮሐንስ ክፍሌ ታናሽ ወንድም ዶክተር ሄኖክ ክፍሌ ከፍተኛ የምጣኔ ሀብት ባለሙያ ናቸው። በሀገር ውስጥ ከእርሻ ልማት ስራ አስኪያጅነት እስከ ግብርና ሚኒስቴር ቋሚ ተጠሪነት አገልግለዋል። በአፍሪካ ልማት ባንክ ዋና ኢኮኖሚስት፣ በመንግስታቱ ድርጅት የግብርና ልማት ዓለም አቀፍ ፈንድ እስከ ምክትል አሶሺየት ፕሬዚደንትነት የሰሩ ሰው ናቸው። ወንድማቸውን እንደ ጓደኛም ጭምር እንደሚያዩዋቸው ነግረውኛል። አቶ ዮሐንስ የአፍሪካ አንድነት ድርጅት የፕሮቶኮል ሹም በነበሩ ጊዜ የሚያውቁትን እንዲህ አካፍለውኛል።
ወይ እንደሰራበት ጊዜ በጠዋት የተነሳ ከብዙ አፍሪካን መሪዎች ጋር ኦልሞስት ወዳጅነት ፈጥሮ ነበር ማለት ይቻላል። በተለይ ደግሞ ለምሳሌ እንደ የደቡብ አፍሪካው ፕሬዝዳንት ኔልሰን ማንዴላ አዲስ አበባ አንዴ መጥተው በጣም ታመው በጣም ስለረዳቸው አዲስ አበባ መጥተበት ጊዜ ያን ሰውዬ ካላመጣችሁልኝ ያሉ ነበር ሁሌ ይጠይቁት። እሳቸው ብቻ ሳይሆኑ ብዙ ሌሎችም የአፍሪካ መሪዎች ያውቁት ነበር። አዲስ አበባ ሲመጡ አንዳንድ ችግርም ቢያጋጥማቸው ጋሽ ዮሐንስን ያን ችግር ድንፈታላቸው ያውቃሉ። በዚህ የተነሳ በዛም አካባቢ እንኳን በጣም የታወቀና የተወደደ ሰው ነበር። ይሄ ሁሉ እንግዲህ የሚመነጨው ከሱ ጠባይና ለሰው መቅረብ ቀላል ችሎታ ስለነበረው ሰውን ሁሉ ለማቅረብ ስለሚችል፣ በዚህ የተነሳ በኢትዮጵያ ብቻ ሳይሆን በውጭም በብዙ ሰዎች መካከል የተለየ አስተያየትና የሚወደድ ሰው ነበር።
አቶ ዮሐንስ ክፍሌ አፍሪካ አንድነት ድርጅትን ለ11 ዓመታት ካገለገሉ በኋላ ሸበሌ ኢትዮጵያ የኮንፈረንስ አገልግሎት የሚባል ድርጅት በግል አቋቁመው ብዙ ዓለም አቀፍ ስብሰባዎችን፣ ሴሚናሮችንና ስልጠናዎችን አዘጋጅተዋል። ለብዙዎችም የሥራ ዕድል ፈጥረዋል። አቶ ዮሐንስ ክፍሌ ሮታሪያን በጎ አድራጊ ነበሩ። የአዲስ አበባ ዌስት ሮታሪ ክለብ መስራችና ፕሬዝዳንቱም ነበሩ። የአሜሪካን የንግድ ምክር ቤት ምክትል ፕሬዝዳንት፣ በአፍሪካ ሁማኒታሪያን አክሽን የቦርድ አባል፣ የኢትዮጵያ ኤኮቱሪዝም ማህበር አባልም ሆነው አገልግለዋል። በስፖርቱም ዓለም የአንድ የቴኒስ ክለብ የቦርድ ሰብሳቢ ነበሩ። አቶ ዮሐንስ የእንጦጦ ሐመረኖህ ቅድስት ኪዳነ ምሕረት ገዳም የልማት ኮሚቴ ሰብሳቢ ሆነው የተለያዩ ተቋማቷን ከባለቤታቸው ከወይዘሮ የምስራች ፈለቀ ጋር ሆነው አሰርተዋል። አሳድሰውም በብፁዕ ወቅዱስ አቡነ ጳውሎስ አስመርቀዋል። የእናታቸው የትውልድ ስፍራ በሆነው አመንቴ የሚባል ቦታ የቅዱስ ሚካኤልን ቤተክርስቲያን አሳንጸው አስረክበዋል። ሲደግፉ ሲያሳድሱም ቆይተዋል። እዚያው አመንቴ ለሚገኘው ሁለተኛ ደረጃ ትምህርት ቤት የኬሚስትሪ ቤተ ሙከራ፣ መጻሕፍት ቤትና የመምህራን ክፍል የሚገኝበትን ሕንፃ ከወንድማቸው ከዶክተር ሄኖክ ክፍሌ ጋር አሰርተው በእናታቸው ስም አስረክበዋል። ሞት ምርጫን ካወቀ እንዴት በወደነው ወደ ቤተሰባቸው ለመለሳችሁ።
እኔ ቡኒ ዮሐንስ እባላለሁኝ። መጨረሻ ልጃቸው ነኝ። አባታችን ለሁሉም ሰው እንደ አባት ነው የሚታየው። ለእኛ ደግሞ በጣም የበለጠ ይሰማናል። ፍቅሩን በጣም ያሳየን ነበረ። ሁሌም ይሰማን ነበረ እና ሁሌ ሰውም እንደሚለው ዳዲ ደጉ ይሉታል። እንግዲህ ለሌላው ደግ የሆነው እንግዲህ ለእኛም ምን ያህል ደግ እንደሆነ ለመገመት ቀላል ይመስለኛል። ለሁሉም ሰው እንደ አባት ነው የሚታየው፣ ግን ለእኛ ደግሞ በጣም የበለጠ ደስ የሚል ሁሌ አፍቅሮ አስደስቶን የምንፈልገውን ነገር አሟልቶልን ያሳደገን አባት ነው። በቁጣ እና በምት የሚያሳድግ አባት አልነበረም። በምክር እኛም እንደሚገባን አድርጎ ሳንፈራው እንዲገባንና እንድንስተካከል ነበር የሚያደርገው። በሄድንበት ቦታ ደግሞ የተከበረ ነው፣ እሱም ያከብራል። ሁሉንም ሰው እኩል ሆኖ ነው ሰውን የሚያየው። ስለዚህ እኔም የሚመስለኝ እንግዲህ እሱን አይቼ ስለተማርኩና ስላደግኩኝ ትንሽ የእሱ ባህሪዎች ሌላ ያሉ ይመስለኛል። ስለዚህ በእሱ ተደስቼ እኮራለሁ።
እስክንድር፣ ወይዘሮ የምስራች ፈለቀን አግኝተው ከተጨዋወቱ ደግሞ ጥቂቱን ነው።
ወይዘሮ የምስራች በ1969 ዓመተ ምህረት ለእስር ተዳርገው ነበር። አቶ ዮሐንስ በእስር ቤትም ከእስር ቤት ውጭም ሆነው አገራቸውን ማገልገል እንደሚችሉ ያስመሰከሩበት አጋጣሚም ነው። ያ አጋጣሚ ያን ጥንካሬ ከየት አገኙት? እንግዲህ ተማሪዎችን አስተምረው ለቁም ነገር አብቅተዋል። ብዙ ቁም ነገሮች አከናውነዋል። መጽሐፍ ተርጉመዋል። በዛ ጊዜ ከዛ ጀርባ ያሉት እርስዎ ነዎት ይባላል። የዚህን ጥንካሬ ምንጭ ንገሩኝ።
እንግዲህ በደርግ ጊዜ ታስሮ ነበረ። የታሰረውም በፖለቲካ ፓርቲ አባልነት ሳይሆን እንግዲህ በዛን ወቅት አባቱ የግርማዊነታቸው ክራውን ካውንስል እንትን ነበሩ። በቤተሰብ ያው መከረኛ አድሃሪ እየተባለ ሰው ይታሰራል። የዘውድ አማካሪ ነበሩ አባቱና ካለምንም ምክንያት ነው እንግዲህ ያሰሩት። መጀመሪያ ሶስተኛ ፖሊስ ጣቢያ ነበረና ሶስተኛ ፖሊስ ጣቢያ በነበረበት ጊዜ የጎርኪን መጽሐፍ ያው ተርጉሞ
የማክሲም ጎርኪን እናት የተሰኘውን መጽሐፍ
ነው የተረጎመውና እሱም ያው ታትሞ ለሕዝብ ደርሷል። እሱን ከጻፈ ከተረጎመ በኋላ የመጀመሪያው 42 ገጽ ስለ እሱ ታሪክ፣ ስለ እስር ቤቱ እንዴት እንደታሰረ እና ሶስተኛ ፖሊስ ጣቢያ የነበረበትን ሁኔታ የሚገልጽ ስለነበረ ብዙ ሰዎች ለምን ባጭሩ አስቀረው እና ያንተንም ታሪክ ባክህን ጨምረው ብለው ስላሉት እየጻፈ ነበር። አሁን አንድ ሁለት ምዕራፍ ነው የቀረው እና እሱንም እኛ ጨርሰን ለእትመት እናደርሳለን ብለን እንግዲህ ተስፋ አለን። እስር ቤት በነበረበት ጊዜ እንግዲህ ያው ብዙ ሰዎች ታስረዋል፣ ምሁራን ታስረዋል። በተለይ ከርቸሌ በነበረበት ጊዜ ብዙ ምሁራኖች የታሰሩበት ወቅት ነው። በዛን ወቅት እንግዲህ ከሶስተኛ ፖሊስ ጣቢያ ተከትለው የሄዱት ወጣቶች ባክህን አስተምረን እያሉ በጣም ግፊት ነበር። ከነበሩት አስተዳዳሪ ጋራ ሄዶ አስፈቅዶ ሁለተኛ ደረጃ ትምህርት ቤት እንዲከፈት ሻሉት። እሳቸውም በጣም መልካም ሰው ነው ባሩ
እዛው እስር ቤት ውስጥ ማለት
ነው። እስር ቤት ውስጥ ከርቸሌ ማለት ነው። ብዙ ምሁራኖች የታሰሩበት ጊዜ ስለነበረ ልጆቹም ወዲያው የሚሉበት ቦታ የለም። ትምርታቸው ላይ ነበር የሚያተኩሩትና ለሶስት አመታት ከመላው ኢትዮጵያ አንደኛ እየሆኑ የወጡበት ጊዜ ነበር። እዛ ያስተማሯቸው ያው መቼም እሱ እንደ ርዕሰ መምህር በመሆን አዲስ አበባ ዩኒቨርሲቲ እየሄደ ያስፈቀደ ማትሪክ እንዲፈተኑ ሁሉ ያረጋላቸው እሱ ነበር። እና እንግሊዘኛ ትምህርት ብዙዎቹን ልጆች አስተምሯል። ብዙ ውጤታማ ልጆች አፍርተዋል። ያው ይሄ እንግዲህ የሱ ብቻ ኤፈርት ሳይሆን እንዳልኩት የብዙ ምሁራን ትብብር ማስተማር፣ ልጆቹን ማጠንከር በትምህርት ብቻ ሳይሆን ስነ ምግባርም እንዲኖራቸው ሁሉ በጣም እንጥር ነበር ይላል በዛን ወቅት። እንግዲህ ከዛም ሲወጣ ኤንቲኦ ናሽናል ቱር ኦርጋናይዜሽን ስራ አስኪያጅ፣
ብሔራዊ አስጎብኚ ድርጅት
እዛ ስራ አስኪያጅ ሆኖ ቱሪዝም እንዴት ይዳብር ሲባል ስለ ቱሪዝም የሚያውቁትማ እስር ቤት ናቸው ተባለ። በዛን ወቅት አንዱ እሱ ነበር፣ አቶ ዮሐንስ ክፍሌ፣ አቶ ሀብተስላ ሲታፈሰ እና የሐራምቤ ሆቴል ባለቤት የነበሩት እሳቸውንም ሶስቱንም ነው አንድ ላይ የፈቷቸው የነበረው። ለቱሪዝም አላማ ተፈልገው ለምን ከዛ በፊት ኢትዮጵያን ኤርላይንስ ነበር እሱም ይሰራው። ሲታሰር ከኢትዮጵያን ኤርላይንስ ነው ይሰራ የነበረውና ቱሪዝም እንዲስፋፋ በጣም ጥረት አድርጓል። ኢትዮጵያን ኤርላይንስ ይያለ ላሊበላ፣ ጎንደር እና አክሱም ሁሉ እንዲታወቁ ብዙ ጥናት አስጠንቶ ፍሬያማ ውጤት ሊያመጣ ሲል ነበር የደርግ መንግስት የመጣው እና ያንን ስለሚያቁ በዛም የተነሳ እንዲፈታ ተደርጎ ኤንቲኦ ገባ። ቱሪዝም ዘመም እንደገና ትንሽ እንዲዳብር ሞክሮ ውጤታማ ሆኖለታል ብዬ አምናለሁ።
የአቶ ዮሐንስ ክፍሌ ዳዲ የህይወት መርከብ ጉዞዋን ታህሳስ 16 2013 ዓመተ ምህረት ጨርሳለች። እንግዲህ ያለውጣ ወረድ ያለወጀብ በረጋና ጸጥ ባለ ዘላለም የዮሐንስ ህይወት ዛሬ በህልፈታቸው በጸጋና በብዙ ክብር ይዘከራል። አቶ ዮሐንስ ክፍሌ ጤናቸው ተስተጓጉሎ አልጋ ላይ በነበሩ ጊዜ ከመጀመሪያ ልጃቸው ወይዘሪት ምስራቅ ጋር ብዙ ቁም ነገር ተጫውተዋል። አባቴ እርሱ በመሆኑ ክብር ይሰማኛል፣ እንኳንም ሌላ ሰው አልሆነ አለች። ከማረፋቸው ከሁለት ቀናት በፊት አዋርታቸዋል።
ከመሞቱ ሁለት ቀን በፊት የነገርኩት ምን ያህል እንደማከብረው፣ ምን ያህል እድለኛ ሆኜ ራሴን እንደማየው እንደራይ in English, I consider it an absolute honor to have had him as my father and to have known him as a person, period. የዛሬ ሶስት ዓመት ከሱ በፊት ግን እኔና ወንድሜ ተሾመ ዮሐንስ ቁጭ ብለን ኢንተርቪው አድርገነው ነበር። ስለ ህይወቱ በአጠቃላይ ስድስት አወር ኢንተርቪው በሶስት ቀን ኢንተርቪው አድርገነው ያኔ የተናገረው ነው። እኔ ስሙት እንድታዝኑ አልፈልግም ብሎ ተናገረ እና እሱ ላይ ለምን እንዴት እንደዚህ ትላለህ ብለን ጠየቅነው እና አንድ እንግዲህ አሁን እድሜውን የሞተበትን ስታይ እስከ 81 ዓመት ድረስ ኖሬያለሁ፣ ብዙ ሰው ይህን እድል ላያገኝ ይችላል። ሁለተኛ በትዳሬ በጣም ደስተኛ ነበርኩኝ፣ በጣም በልጆችም በጣም ደስተኛ ነበርኩኝ። በስራ አለም ላይ ደግሞ በጣም ደስ ብሎኝ ነበር የምሰራው። ሁሉም እያንዳንዱን ስራ ኢትዮጵያ ቴሌቪዥን ቢባል፣ ኢትዮጵያ አየር መንገድ ቢባል፣ አፍሪካን ዩኒየን ቢባል፣ መጨረሻም ደግሞ የራሱን ከፍቶ ሸበሌ ኢትዮጵያ ኮንፈረንስ ቢባል አስጠልቶኝ የሰራሁት ስራ የለም፣ እያንዳንዱን በጣም ወድጄ ነው የሰራሁት ይላል እሱ። እና በመጨረሻም የሚለው ምንድን ነው፣ በህይወቴ ማድረግ የምፈልገውን ነገር ሁሉ አድርጌያለሁ። ትራቭል አድርጌያለሁ በኢትዮጵያ ኤርላይንስ ምክንያት። የፈለግኩበት ሀገር በስራ ጊዜ አይቻለሁ። ቤተሰብ ነበረኝ የምወደው፣ ሁሉም ነገር አድርጌያለሁ። ይሄ ቀረኝ የምለው ነገር የለም፣ አንድ ነገር። በዚህ ምክንያት የኔን ህይወት ጥሩ ህይወት አድርጋችሁ እዩት። በእንግሊዝኛ ደግሞ basically consider it a very well-lived life። ስለዚህ ምን ነው የሚያሳዝናችሁ? In fact, you should celebrate. It's because I'm going to end up with no good. But I'm just going to know. So let me out for you. That's what I'm going to ask you. That's what I'm going to ask you. I'm going to work. That's what I'm going to do. No, I won't. በጣም ከባድ ሁኔታ ደስተኛ ነኝ ለማለት ምክንያቱም እሱ ካረፈ ገና 15 ቀን ማልሆነው ነገ ነው ገና 2 ሳምንት ነው ሶ እንዳረፈ እንኳን ለመቀበል ለቅንጣታችን ገና ነው አንድ ቀን ግን እንደርስበታለን አንድ ቀን ከአመትም ሆነ ከሁለት አመት በኋላ በደስታ እናስዋለን አባቴ ሴሌብሬት እናደርጋለን እንደፈለገ እኔም ወንድሞቼም እናቴም በተለይ እናቴ ለሱ ያብቃል ፍሪክ ሶ ምናለ ደጋ ጋግለኛ አቢሰ ምናለ ደጋ ጋግለኛ